በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የሚቀርብላችሁ ዕቅበተ እምነት የተሰኘው መርሐ ግብራችን ነው። በዛሬው ዕለት ከእንግዳችን መጋቤ ሐዲስ ሮዳስ ታደሰ ዶክተር በእናታችን ቅድስት ድንግል ማርያም ዕርገት ላይ ጸረ ማርያሞች የሚያነሱትን የስህተት ትምህርትና ትርጉም አስመልክቶ መልስ ይሰጣሉ። ቆይታችሁ ከእኛ ጋር እንዲሆን የአክብሮት ግብዣችን ነው። ቅዱስ መጽሐፍ ስለ ፍጥረት መውደቅ፣ ስለ ፍጥረት በክርስቶስ ደም መጽደቅ ያወራል። እግዚአብሔር ወደ ፍጥረት መጥቶ ፍጥረትን ለማዳን ሲል ማዕከሏ የክርስቶስና ድንግል ማርያም ነች። ቅዱስ መጽሐፍ ስለ ቅድስት ድንግል ማርያም ሞታ ተነስታ ስለ ማድረጉ አስቀድሞ የተነገረ ትንቢት አለው ወይ?
መልካም። እንግዲህ ስለ ቅድስት ድንግል ማርያም አካላዊ ዕርገት እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ሳይሆን አስቀድሞ በነቢያት ተነግሯል። በኋላም በሐዲስ ኪዳን መጻሕፍት ተመስክሯል። አስቀድሞ ስለዚህ ነገር የትንቢት ኃይለ ቃል የተናገረ መዝሙረኛው ዳዊት ነው። ሁለት ቦታ ላይ ስለ ቅድስት ድንግል ማርያም በተለይ አካላዊ ዕርገቷን የሚያመለክቱ ነገሮችን ተናግሯል። አንደኛው ራሱ መዝሙር 44 ቁጥር 9 ላይ ነው። ወትቀውም ንግሥት ቤማንከ፣ በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ካለ በኋላ ልጅ ሆይ ስሚ፣ ጆሮሽን አዘንቢ፣ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና በማለት ገልጾታል። ይሄ እንግዲህ ምን ያመለክታል? ንግሥት ቅድስት ድንግል ማርያም በንጉሥ ክርስቶስ ቀኝ የቆመች እንጂ በመቃብር የቀረች እንዳልሆነ ያመለክታል። ወርቀ ዘቦ ግምጃ ደረባ ደራርባ በቀኝ ትቆማለች አለ። በቁሙ ቅድስት ድንግል ማርያም ወርቅ መልበስ ሽቷት አይደለም። በወርቅ የተመሰለ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡናን ገንዘብ አድርጋ ዘወትር ለማማለድ በልጇ በክርስቶስ ቀኝ ጸንታ ምትቆም እንደሆነች ዳዊት አስቀድሞ አመልክቷል። ስለዚህ ትቆማለች አለ እንጂ በመቃብር ውስጥ ትቀራለች አላለም። ስለዚህ ንግሥታችን አሁንም በንጉሳችን በኢየሱስ ክርስቶስ ፊት ለምልጃ የቆመች መሆኗን የምናውቅበት ትልቅ የመጽሐፍ ቅዱስ አስረጅ ነው። ሁለተኛው እንደው ጠንከር አድርጎ ዳዊት እንደገና በመዝሙር 131 ቁጥር 8 ላይ ተንስ እግዚኦ ውስተ ረፍትከ ይላል። የክርስቶስን ዕርገቱን ሲያመለክት አቤቱ ወደ ረፍት ተነስ ካለና አንተና የመቅደስ ታቦት በማለት ይገልጠዋል። ይሄ የሚገርም ትልቅ ኃይለ ቃል ነው። ምክንያቱም ወልደ እግዚአብሔር ኢየሱስ ክርስቶስ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ ተነስቶ ለአይን ቅጽበት እንኳን ወዳልተለየው ወደ ጌትነቱ ዙፋን እንዳረገ ሁሉ 9 ወር ከ5 ቀን በማህፀኗ የተሸከመችው አማናዊት ታቦት ቅድስት ድንግል ማርያም ደግሞ በልጇ ስልጣን እሱ በራሱ ስልጣን እንደተነሳ እሷ ደግሞ በልጇ ስልጣን ከሞት ተነስታ እንደምታርግ ተገልጾለት ሲናገር አቤቱ ወደ ረፍት ተነስ ብሎ ወልደ እግዚአብሔር ኢየሱስ ክርስቶስን ለአይን ቅጽበት ወዳልተለየው ዙፋኑ ማረጉን ከተናገረ አንተና አለ አያይዞ አንተና ወታቦተ መቅደስከ የመቅደስ ታቦት ይላታል። 9 ወር ከ5 ቀን በማህፀኗ አድሮ ቅዱስ 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 ተብሎ የተመሰገነባት የማትፈርስ መቅደስ ናት። አማናዊት ታቦት የእግዚአብሔር ወልድ ማደሪያ በመሆኗ ዳዊት ስለ አካላዊ ዕርገቷ እንዲህ አድርጎ ነው በጉላ ያስቀመጠው። ሌላው ሰሎሞን ነው። ሰሎሞን በመኃልይ 2:10 ላይ ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ ይላል። እንግዲህ ይሄ እንግዲህ በእመቤታችን አካላዊ ዕርገት ጊዜ ራሱ ባለቤቱ ወልደ እግዚአብሔር እንደተናገረው በነገረ ማርያም ላይ ተጽፏል እና ወዳጄ ሆይ ተነሺ፣ እናቴ ሆይ ተነሽ ማለት ነው። እመቤታችን ወዳጄ እያል ብዙ ቦታ ላይ ይጠቅሳል። እናቴ ሆይ ተነሺ፣ ውበቴ ሆይ ተነሺ በማለት ስነ ስጋዋን የተዋሃደው አካላዊ ቃል እግዚአብሔር ወልድ ቅድስት ድንግልን ከሞት ከተቀበረችበት እንደሚጠራት እንደሚያስነሳት አስቀድሞ ሰሎሞን ተናግሯል። ይህ ብቻ ሳይሆን ቅድስት ድንግል ማርያም እድሜዋ ጭምር በመጽሐፍ ቅዱስ ላይ ተጽፏል። ይህን የተናገረው ታላቁ አባት ዘካርያስ ነው። ዘካርያስ በምዕራፍ 4 ከቁጥር 1 እስከ 2 ወሪኩ ተቋመ ማህቶት ይላል። የወርቅ መቅረዝን ተመለከትኩ አለ። ያቺ የወርቅ መቅረዝ ደግሞ መብራት የሚበራባት ናት፣ ብርሃንን የያዘች ናት እና ሁለንታ ወርቅ ይላታል። ሁለመኗ ወርቅ ነው ይላል። ከዛ በኋላ ምን ይላል? 77 ምንባረ ፈትል አለባት ይላል። እንግዲህ ስናባዛው 7 ጊዜ 7 ስንት ነው? 49 ነው። እንግዲህ እቺ የወርቅ መቅረዝ በውስጧ ዘይት አለ፣ 7 ምንባረ ፈትል ይዛለች። ሁለንተሃ ወርቅ ይላል። ሁለመኗ ወርቅ ነው። ሁለመኗ ወርቅ ነው ማለቱ እንግዲህ የቅድስት ድንግል ማርያምን ንጽህና ያሳያል። አምላክን 9 ወር ከ5 ቀን የተሸከመ ማህፀኗ ወርቅ ነው። ውስጧ ወርቅ ነው። ውጭዋ ወርቅ ነው። አምላክን ያዘለ ጀርባዋ ወርቅ ነው። አምላክን የታቀፉ ክንዶቿ በመቃብር ፈርሰው በስብሰው መቅረት የሌለባቸው ሁለንታ ሰውነቶቿ ሁሉ ወርቅ ስለሆኑ ሁለንታ ወርቅ ይላል። ሊቃውንት አባቶቻችን ይህን ሲተረጉሙት ምን አሉ? መቅረዝ የቅድስት ድንግል ማርያም፣ ወርቁ የንጽህናዋ የቅድስናዋ፣ ምንባረ ፈትል የማህፀኗ፣ መቅጠሚያው የማህተመ ድንግልናዋ፣ ፈትል የትስብእት፣ እሳት የመለኮት፣ ዘይት የመንፈስ ቅዱስ ካሉ በኋላ እቺ ብርሃንን የተሸከመች መቅረዝ ስንት ፈትል አላት? 49 ፈትሎች አሏት። 7 ጊዜ 7 49 ነው። ቅድስት ድንግል ማርያምም አማናዊ ብርሃን ወልደ እግዚአብሔር ኢየሱስ ክርስቶስን በማህፀኗ ተሸክማ ከወለደች በኋላ በምድር ላይ ኖረችው ዕድሜ 49 ነው ማለት ነው። አማናዊ ብርሃን ወልደ እግዚአብሔርን በማህፀኗ ከመሸከማው ከመወለዷ በፊት 15 ዓመት ኖራለች። ከጌታን ከወለደች በኋላ ግን በምድር ላይ ኖረችው ዘካርያስ እንደተመለከታት 49 ዓመት ነው። ስለዚህ አስቀድሞ እድሜዋ ጭምር በነ ዘካርያስ ተነግሮላታል። አካላዊ እርገቷ ጭምር ደግሞ በነ ዳዊት ተነግሮላታል እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተከናወነ አይደለም። እንግዲህ ብሉያትን እንኳን ስናነብ እንኳን 9 ወር ከ5 ቀን ወልደ እግዚአብሔር ኢየሱስ ክርስቶስን በማህፀኗ የተሸከመች፣ በጀርባ ያዘለች፣ በክንዷ የታቀፈች፣ ይልቁኑ ደግሞ ራሱ ባለቤቱ ከስጋዋ ስጋን ከነፍሷ ነፍስን ነስቶ ዓለምን ያዳነባት ድንቅ መሳሪያው ቅድስት ድንግል ትቅርና ወዳጆቹ እንኳን እኮ ሞትን ሳያዩ እንደተነጠቁ እናያለን። ይሄ ሊገርመን አይገባም። ለምሳሌ በዘፍጥረት 5:24 እና ዕብራውያን 11:5 ላይ ሄኖክ እንኳን ሞትን ሳያይ እንደተነጠቀ ወይም ቅድመ ሁሉ ነገር ተከፍት ሄኖክ አልቦ ዛይመረ ባህበ ተከፍተ ይላል። እግዚአብሔር ሰውሮታል፣ ከሞት ሰውሮታል። ኤልያስም በሁለተኛ ነገስት ምዕራፍ 2 ከቁጥር 11 እስከ 12 እንግዲህ ሞትን ሳያይ በእሳት ሰረገላ ተነጥቆ እንደሄደ መጽሐፍ ቅዱስ ይነግረናል። ቅድስት ድንግል ላይ ሲሆን ለምን ይጸናል? እንኳን እሷ በማህፀኗ የተሸከመችው የወለደችው እኮ ሄኖክም ፈጣሪ ኤልያስም ፈጣሪ ነው። እግዚአብሔር ሄኖክ እግዚአብሔር ኤልያስን ነው። እዝራ ሱቱኤልም ሞትን ሳያት መላእክት ይዘውት ወደ ብሔረ ሕያዋን እንደተነጠቀ ይጽፋል። ስለዚህ በብሉይ ኪዳን እንኳን እነዚህን ነገሮች እንደው ሊያስረዱን ይችላሉ የሚል እምነት አለኝ።
ግሩም ነው። እርሶ የቀደመውን ዘመን የተናገሩት በዚህ በሃያኛው ክፍለ ዘመን ሀገራችን ሀረር ላይ አሰቦት ገዳም አባ በላይ የሚባሉ በጣም ብቁ መነኩሴ ነበሩ። ሰው እያያ ተሰውረው አድርገዋል። በዚህ ዘመን እንኳን በጥንቱ እንኳን የአምላክ እናት። ሌላው ይሄ የብሉይ ኪዳን ምስክር ነው። በሐዲስ ኪዳን ስለ እናታችን ቅድስት ድንግል ማርያም እርገት ምን ምስክር አለ?
እነ ሄኖክ፣ እነ ኤልያስ፣ እነ እዝራ ሱቱኤል እንደተሰወሩ ሞትን ሳያዩ እንደተነጠቁ መጽሐፍ ቅዱስ እንደገለጸልን በሐዲስ ኪዳንም ስናይ እኮ ከሞት የተነሱ ብዙዎች አሉ። ምንም ሊገርመን አይገባም። ወልደ መበለትን ማየት እንችላለን። ወለተ ኢያይሮስን ማየት እንችላለን። አላዛርን ማየት እንችላለን። እነዚህ ሁሉ በኢየሱስ ክርስቶስ አምላካዊ ስልጣኑ ያስነሳቸው ናቸው። እንኳን እናቱ ትቅርና ማለት ነው። እንግዲህ በማቴዎስ 27:52-53 ከግረ መስቀሉ ስር ከሞት ስለተነሱ ከ500 በላይ ስለሆኑ ቅዱሳን ምን ይላል? መቃብሮችም ተከፈቱ፣ ተኝተውም ከነበሩት ከቅዱሳን ብዙ ስጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ ይላል። እንኳን የቅዱሳን ቅድስት የሆነች ቅድስተ ቅዱሳን ትቅርና ብዙ ቅዱሳን ከእግረ መስቀሉ ስር ወልደ እግዚአብሔር ኢየሱስ ክርስቶስ እንዳስነሳቸው መጽሐፍ ቅዱስ ይመሰክራል። ጳውሎስም በሁለተኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 2 ላይ ወደ ሰማይ ስለመነጠቅ ምን ይጽፋል? ሰውም በክርስቶስ አውቃለሁ አለ። በስጋ እንደሆነ አላውቅም ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሶስተኛው ሰማይ ድረስ ተነጠቀ ይላል። እስከ ሶስተኛው ሰማይ ድረስ ጳውሎስ ተነጥቋል፣ ሄዷል ማለት ነው። ሄዶ ተመልሷል። ስለዚህ እነዚህ ሁሉ የምንባባት የሚያሳዩን ምንድን ነው? አዲስ አይደለም መነሳት፣ አዲስ አይደለም መነጠቅ፣ አዲስ እንዳልሆነ ነው። እንደውም ጳውሎስ ምን ይላል? በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ ከዚህ በኋላ አለ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንደዚሁም ሁልጊዜ ከጌታ ጋር እንሆናለን በማለት ይገልጸዋል። እንግዲህ ይህን ሁሉ የቅዱሳንን ትንሣኤ አይተናል። አሁን ቅዱሳት መጻሕፍትን ስናነብ በመቃብር ውስጥ መፍረስ መበስበስ የኃጢአት ውጤት ነው። አዳም አባታችን ትእዛዝን በመጣሱ መሬት አንተው ትገብ ውስተ መሬት አፈር ነህና ወደ አፈርም ትመለሳለ በማለት ያው ተረግሞ ነበረ። ዘፍጥረት 3:14 ነው። እንግዲህ በዚህ ምክንያት እንግዲህ ስጋዊ ደማዊ ሁሉ ወደ መቃብር ሲወድቅ እመቤታችን ጋር ስንመጣ ግን እርሷ ግን ከናቷ ማህፀን ጀምራ ከአዳማዊ ኃጢአት የተጠበቀች ናት። አዳምና ሔዋን ዕፀ በለስን ሳይበሉ በገነት የነበራቸው ንጽህና ቅድስናውን ከዚያም የበለጠ ገንዘብ ያደረገች ናት። አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስም ንጹህ ስጋዋን ንጹህ ነፍሷን ተዋህዶ በመስቀል ተሰቅሎ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስተ እንዳረገ እሷ ደግሞ በልጇ ስልጣን በሶስተኛው ቀን ተነስተ አረጋለች። ምክንያቱም ሞት የኃጢያት ውጤት ነው። አዳም ያመጣው ውጤት ነው በመቃብር ውስጥ በስብሶ መቅረት። እሷ ግን አዳማዊ ኃጢያት ያልነካት ናት ያልደረሰባት ናት። ስለዚህ ንጹህ ስጋዋን ነፍሷን ተዋህዶ ሞቶ በሞቱ አሞቶ ለሞት እንዳለው ዮሐንስ አፈወርቅ በሞቱ ሞትን አሸንፎ እንደተነሳ እሷ ሞታ በልጇ ስልጣን አስነስቷታል። ይሄ እንግዲህ ትልቁ ምስክርነት ነው። ሌላው እንግዲህ ምናየው ትልቁ አስረጅ ትንሳኤዋን እርገቷን በአይኑ ያየው ዮሐንስ አቡቀለምሲስ በራእይ 11 19 ላይ በሰማይም ያለው የእግዚአብሔር መቅደስ ተከፈተ የኪዳኑም ታቦት በመቅደሱ ታየ ይላል። ይሄ በጣም ቀላል አስረጅ አይደለም። በሰማይ ያለው እግዚአብሔር መቅደስ ተከፈተ። ቅድም ዳዊት ምን ብሎ ነበር? አንተና የመቅደስ ታቦት ብሎ ነበር። አከታተለና የኪዳኑን ታቦት በመቅደሱ ታየ በማለት አማናዊ ታቦት ቅድስት ድንግል ማርያም በእግዚአብሔር መቅደስ በሰማያት እንዳያት ዮሐንስ ጽፎልናል።
ቅዱስ ዮሐንስ ታቦት ብሎ ስለመግለጹ ከጥንት ጀምሮ የነበሩ ሊቃውንት ትምህርት ምን ነበር? ስለዚህ
ቀድሞ ዳዊት አማናዊ ታቦት ቅድስት ድንግል ወደ ረፍት እንዳረገች አስቀድሞ እንደተናገረ ዮሐንስም እንደጻፈ ቀደምት ሊቃውንት እንደውም የእመቤታችን ታቦትነት አምልተው አስፍተው መተርጉማኑ ተርጉመዋል። ለምሳሌ ያዕቆብ ዘስሩግ በምስጢር የተመላሽ ታቦት ይላታል፣ የቃል ኪዳን ታቦት ይላታል፣ እሳትን የተመላሽ ታቦት ይላታል፣ የቅዱስ ቃል ታቦት ይላታል። እንደው ቅድመ ኒቄ የነበሩትን አባቶችና ድህረ ኒቄ ያሉትን ጥቂቶችን እንደው ለማስረዳት ብናነሳ አቡሊዲስ ከ170 እስከ 236 ዓመተ ምህረት የነበረ የሮም ሊቀ ጳጳስ ነው። ምን ይላል? አካላዊ ቃል አለ በውስጥም በውጭም በመንፈስ ቅዱስ ካጌጠችው ታቦት በስጋ ተገልጦ ወደዚህ ዓለም መጣ። ታቦቲቱም ተገለጠች፣ እሷም ቅድስት ድንግል ናት ይላል። እንግዲህ ይሄ እንግዲህ አቡሊዲስ ነው። ሌላው ጎርጎሪዮስ ከ213 እስከ 270 የነበረ ሊቅ ምን አለ? በውስጥም በአፋም አጊጣ የምትታየው ዓለም በመላ የሚቀደስበትን መዝገብ የተሸከመች አማናዊቱ ታቦት ቅድስት ድንግል ናት ይላል። ምክንያቱም የኦሪቷ ታቦት ጽላትን 10 ቃላት የተጻፈበትን ጽላት እንደያዘ እሷ ደግሞ ማህደረ ቃል አብ ሆና የተገለጠች ናት። ሌላው ቅዱስ አትናቴዎስ ከ295 እስከ 375 የነበረ ሊቅ በእውነት ዮሐንስ የተመለከታት ቅድስት ድንግል አማናዊት ታቦት አካላዊ ርገት በልጇ ስልጣን የተከናወነላት እሷ ስለመሆኗ ምን ይላል? ድንግል ሆይ ይላል፣ በእውነቱ አንቺ ከታላላቆች ልቅ ታላቅ ነሽ። ማህደረ ቃል አብ ሆይ አንቺን ሊተካከል የሚችል ከፍጡራን ታላቅ ማን ነው? ድንግል ሆይ ከየትኛው ፍጥረት ጋር አወዳድርሻለሁ? አንቺ ቀድሞ በወርቅ ካጌጠችው የሕጉ ታቦት ይልቅ አለ በንጽህና ያጌጥሽ ታላቅ ነሽ። እውነተኛውን መና የተሸከምሽ የወርቅ መሶብ አንቺ ነሽ። መና የተባለውም መለኮት የተዋሃደው ስጋው ነው ይላል። እንግዲህ ቅድስት ድንግል በእውነት በውስጥ በአፋ ያጌጠች ንዕድ ክብርት ስለመሆኗ አማናዊ ታቦትነቷን እንግዲህ ታላቁ ሊቅ ቅዱስ አትናቴዎስ ጽፏል። እንግዲህ ታላቁ ሊቅ አሁንም ቅዱስ ኤፍሬም ሶሪያዊ ይገልጠዋል። ሄሲኪዩስም በተለይ 300 ዓመተ ምህረት ላይ ነበረ። በእርግጥ አለ ታቦቲቱ ያለ ጥርጥር ድንግል ወላዲት አምላክ ናት አለ ዮሐንስ የሚያያት። አንተን በእንቁ ብንመስል ድንግልን ነባቢት ታቦት እንላታለን። አማናዊ ፀሐይ አንተነህና ድንግልን ሰማይ እንላታለን። የማጠወልቅ ጽጌ አንተነህና ያለ ጥርጥር ድንግልን አለ መበስበስ የሌለባት ዛፍ፣ ዳግመኛም ሞት የማይሰለጥንባት ገነት እንላታለን። አቤቱ አለ ወደ መቅደስ ወደ ረፍት ተነስ አንተና የመቅደስ ታቦት ይቹም ወላዲት አምላክ ቅድስት ድንግል ናት አለ። እንግዲህ በእውነት በጎላ በተረዳ ነገር ትንሳኤዋን እርገቷን በአይኑ የተመለከተው ዮሐንስ አሁንም አማናዊ ታቦትን ማየቱ ጽፏል። ቀጥሎ በራእዩ ላይ 12 ላይ ደግሞ እንዴት በምን አይነት ክብር ቅድስት ድንግል በሰማያት እንዳለች ቀጥለን እናየዋለን። ኤፍሬም ሶሪያዊ ምን ይላል? የጳጳሳት መሰብሰቢያቸው የጻድቃን እና የደናግል አክላቸው ንጽህናሽ ከምንም ይልቅ ከፍ ያለ የእግዚአብሔር ማይጠንት የምትሆኝ እጅግ የደመቅ ሽፋና ሰማያዊ መናን የተመላሽ እጅግ የተዋበሽ መስወብ ለሰው ልጆች የተጻፈው ህግ ያዘሽ ጠረጴዛ አማናዊ ታቦት ይላታል ራሱ ቅዱስ ኤፍሬም። በርካታ መጻሕፍት አሉ ወቸም ወደዚህም ወደኛም ያልተመለሱ። እንደውም ምን ይላል ዘካርያስ ቅድስናዋን ቢመለከት በአማናዊቱ ታቦት ፊት አገለገለ ይላል። ስለዚህ ቅድስት ድንግል ታቦት ተብላ እንደተገለጠች የነዚህ ሁሉ ምስክርነት ነው። አንድ ሊቅ ጨምረን እናበቃለን። ነቢዩ የእግዚአብሔር ቅዱስ ዳዊት በታቦተ ጽዮን ፊት ዘለለ አለ። ይቺ ታቦት ቅድስት ድንግል ካልሆነች ማን ልንላት እንችላታለን ካለ በኋላ ይቻለናል ካለ በኋላ ታቦተ ጽዮን በውስጧ የኪዳኑን ጽላት ያዘች፣ ቅድስት ድንግል ማርያም ግን የዚያ ኪዳን ሰሪን እርሱን በማህፀኗ ተሸከመችው። የቀደመችቱ ታቦት በውስጧ ህገ ኦሪትን ያዘች፣ የኋለኛይቱ ግን ህገ ወንጌልን ተሸከመች። አንደኛይቱ አለ የእግዚአብሔርን ድምፅ ያዘች፣ ሌላኛይቱ ግን አካላዊ ቃል ራሱን ተሸከመችው። የቀደመችቱ ታቦት በውስጥ በአፋ በተለበጠ ወርቅ የተዋበች ነበረች አለ። ቅድስት ድንግል ግን አለ በድንጋሌ ስጋ በድንጋሌ ነፍስ ያጌጠች ያማረች የተዋበች ናት። አንደኛይቱ አለ ምድራዊ በሆነው ወርቅ ያሸበረቀች ነበረች፣ ሌላኛይቱ ግን በሰማያዊ ንጽህና ያሸበረቀች ነበረች ይላል ታላቁ ሊቅ አምብሮስ። እና በጣም የሊቃውንቱ ምስክርነት እነ ፕሮክሊዩስም ደመናና ድንኳን የጌታ ታቦት ይሏታል፣ እነ ሜቶዲዮስም እችናት የጌታ ታቦት ይሏታል። ግን አባ ጊዮርጊስ ዘጋስጫ ጸሐፈተ ብርሃኑ ላይ ምን ይላል? የተሰወረ ነገርን የሚያለ የራእይ አባት የዮሐንስ የምስጢራቱ ምስጢር ራእይ ታቦት ነሽ ይላታል። ራእይ ታቦት ነሽ ይላታል። ስለዚህ ዮሐንስ ወንጌላዊ ተመለከታት ማለት ነው። ሲመለከታት እንግዲህ ቀድሞ ዳዊት አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት እንዳለ በሰማይም ያለ እግዚአብሔር መቅደስ ተከፈተ የኪዳኑም ታቦት በመቅደሱ ታየ ብሎ ዳዊት የተናገረውን ዳዊት በምናብ በመንፈስ ተገልጾለት እርገቷን አየ። ዮሐንስ ደግሞ በአይኑ ተመለከተ። ካየ በኋላ በመቀጠል ታላቅ ምልክት በሰማይ ታየ ይላል። አከታትሎ ማለት ነው። ፀሐይን ተጎናጽፋ ከእግሮቿ በታች ጨረቃ ያላት በራሷ ላይ 12 ከዋክብትን አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወል ተጨንቃ ጮኸች ይላል። ይቀጥላል። እንደውም ምን ይላል? አህዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች በማለት ደግሞ ፀሐይን ተጎናጽፋ ጨረቃን ተጫምታ ወዲበ ርእሳነ አክሊል ዘአሰርቶ ክሌቱ ከዋክብት 12 አክሊልን ደግሞ ደፍታ በሰማያት አህዛብን በበትረ ስልጣኑ የሚገዛውን ወንድ ልጅን የወለደችውን እንደተመለከተ እንግዲህ ዮሐንስ ጽፎልናል።
አሁን በመጨረሻ ላይ የነሱት ሀሳብ በራእየ ዮሐንስ ምዕራፍ 12 ላይ ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች፣ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ይህንን ሲተረጉሙት አንዲት ሴት ያላት እስራኤል ነች። 12 ከዋክብት የተባሉ 12ቱ ነገደ እስራኤል ናቸው ይሉና ደግሞ አዙረው እንደገና አንዲት ሴት የተባለች ቤተክርስቲያን ነች፣ 12 ከዋክብት የተባሉ 12 ሐዋርያት ናቸው ይላሉ። ይሄ ትርጉማቸው በትክክል ከዚህ ጽሑፍ ጋር የሚገጥም ነው ወይንስ በድንግል ማርያም ላይ ያላቸው ጥላቻ ስለበዛ የእሷ ክብር እንዳይገለጥ ከመፈለግ ነው?
እንግዲህ ይሄ ሁሉ የሚያሳየው በአምላክ እናት በቅድስት ድንግል ላይ ያላቸውን የመረረ ጥላቻ የሚያሳይ ነው። ያው ሊፈጸም ግድ ነው፣ አውሬው ስድባፉን መክፈቱ ስለማይቀር ነው። እስቲ እንመልከተው፣ ራሱ ቅዱሱ ቃል ያስረዳናል ይመስለኛል። ምን አለ? ወአስተርአየ ተአምረ አቢ በውስተ ሰማይ፣ ታላቅ ምልክት በሰማይ ታየ አለ። እንግዲህ እዚህ ላይ መምህር ምልክት የሚለው ይሰመርበት። ምልክት ተብላ የተገለጠች ማናት? ቅድስት ድንግል እንደሆነች ራሱ ኢሳይያስ በምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል አለ። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች አለ። ራሱ ምልክት ሆና የተገለጠች አማኑኤልን የወለደችው ቅድስት ድንግል እንደሆነች ኢሳይያስ ሲናገር፣ ዮሐንስ ደግሞ ወንድ ልጅ የወለደችው ምን አለ መልሶ? ታላቅ ምልክት ብሎ ይገልጻታል። ይሄ በደንብ አድርገው መጽሐፍ ቅዱስ አጥኞች ያስቀመጡት እውነታ ነው፣ ሊያነጻጽሩት የሚገባል። በመቀጠል እንግዲህ ፀሐይን ተጎናጽፋ አለ። እንግዲህ ፀሐይ ማን ነው? ብርሃነ ቅዱሳን ወአብርሃ ገጹ ከመጽሐ የተባለ ታቦር ላይ ራስ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ጻሃይን ተጎናጽፋ ሲል ጸንሳ ማለቱ ነው። ጨረቃን ከግሮቿ በታች ተጫምታ ሲል ሊቃውንት እንደው ምን ተረጉሙታል? ጨረቃን በዮሐንስ መጥምቅ ነው የሚመስሉት። ጨረቃ እንደሚታወቀው 15 ቀን ካበራላሽ በኋላ ጠፍቶ ሆናለች። ዮሐንስም አንገቱ 15 ዓመት በመድረ ረቢያ አስተምራ አርፏል። ስለዚህ ጻሃይ ክርስቶስን በማህፀኗ ተሸክማ ሳለች ጨረቃ ዮሐንስ ከግሮቿ በታች ወይም በእናቱ ማህፀን ሆኖ ወድቋል፣ ተነስተዋል፣ ሰግዷል። ካለ በኋላ ምን አለ? 12 አክሊል 12 አክሊል በራሶቿ ላይ ሆነ በማለት እንግዲህ የሐዋርያት ሞገሳቸው የ12ቱ ሐዋርያት ንጽህናዋን ቅድስናዋን ወላዲተ አምላክነቷን የሚመሰክሩላት እንግዲህ ሞገሶሙ ለሐዋርያት የተባለች እሷ መሆኗን ነው እንግዲህ ዮሐንስ ያስቀመጠልን። አሁን እነሱ ወደሚሉት እስቲ ዝርዝራዊ ሐሳብ እንሂድ። እንግዲህ ሴቷ ቤተክርስቲያንን ናት ከተባለ ሴቷ ቤተክርስቲያን ናት ተብላ ወይም ቤተክርስቲያንን ነው የምትወክለው ከተባለ እዛው ዮሐንስ ምን ይላል? አህዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች ይላል። ይሰመረበት አህዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች አለ። ታዲያ አህዛብን ሁሉ በብረት በትር የሚገዛው ማን ነው? ኢየሱስ ክርስቶስ ነው እንዴ? ራሱ ዮሐንስ በምዕራፍ 19 ቁጥር 15 ላይ ምን ይላል? አህዛብን ይመታበት ዘንድ አለ ስለታም ሰይፍ ካፍ ይወጣል፣ እርሱም በብረት በትር ይገዛቸዋል፣ እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል፣ ልብሱም በጭኑም የተጻፈበት የነገስታት ንጉስ በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌቶች ጌታ የሚል ስም አለው አለ። ስለዚህ አይዛብን በብረት በትር የሚገዛው ራሱ ኢየሱስ ክርስቶስ ነው። ስለዚህ ነገር ዳዊት አስቀድሞ ተናግሯል። እንደ እንግዳ አይደለም የመጣው። በመዝሙር 27 ላይ እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድሁ ለምነኝ አህዛብን ለርስት የምድርን ዳርቻ ለግዛት ሰጣሃለሁ ካለ በኋላ በብረት በትር ትጠብቃቸዋለህ ይላል። በጣም ጥሩ። ታዲያ አህዛብን ሁሉ በበትረ ስልጣኑ የሚጠብቃቸው ጌታ ያለ አባት የወለደችው ቅድስት ድንግል ማርያም ናት ወይስ ቤተ ክርስቲያን ናት ነው?
ፍጹም
እንዴ? ቤተ ክርስቲያን ከተባለ ቤተ ክርስቲያን ክርስቶስን ወልዳለች የሚል ማንም ደፋር አይልም።
እሱ በደሙ ወለዳት እንጂ
አለቀ። እንደውም የክርስቶስ ሙሽራ ዘተሳይጣ በደሙ የዋጃት ሆነች እንጂ ያለ አባት የወለደችው ቅድስት ድንግል ናት። ስለዚህ አህዛብን ሁሉ በብረት በትሩ የሚገዛውን ወንድ ልጅ ወለደች አለ። ወለደች ነው የሚለው፣ እናቱ ናት፣ ወላጁ መሆኗን ያመለክታል። አብ ቅድመ ዓለም ያለ እናት እንደሆነ እንደወለደው እሷም ድህረ ዓለም ያለ አባት ወልደዋለች። ባንድም ቦታ ላይ ቤተክርስቲያን የክርስቶስ ወላጅ ተብላ ተጠቅሳም አታውቅም፣ አይሆንምም። የክርስቶስ ሙሽራ ተብላለች። እንደው በከበረ ደሙ መስርቷታል፣ ወልዷታል፣ አስገኝቷታል እንጂ። ይሄ በጣም ሊሰመርበት ይገባል። ከዚህ ጋር ደግሞ አያይዘው ቤተ እስራኤል የሚሉት ከያዕቆብ ጋር እያዛመዱ ነው። ይሄንንም እስቲ እንየው። እንግዲህ ዘፍጥረት 37 ላይ ዮሴፍ ህልም ተመለከተ። ከዋክብት ሲሰግዱለት፣ ፀሐይ ጨረቃ ሲሰግዱለት ተመለከተ እና ለዚህም ያስተሳስራሉ። ግን እስቲ እውነቱን እንመልከት ነው። እዚህ ላይ ዘፍጥረት 37:9 ላይ ያዕቆብ ዮሴፍን ምን አለ? ምናልባት አለ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየው ሲለው ዮሴፍ ምን አለ? በውኑ አለ እኔና እናት ወንድሞች መተን እንሰግድልህ ይሆናል ብሎ የህልሙን ፍቺ ነገረው። ያም የህልም ፍቺ መቼ ተፈጸመ? በረሃብ ሲሰደዱ ግብጽ ተፈጸመ፣ አከተመ። ከዛ በኋላ ምንም ትርጉም ሊኖረው አይችልም፣ እዛው ላይ ሞቷል። ጥሩ። ሌላው እስራኤል ናት ለሚለው እንዴ እስራኤል መሲሁን ወለደች እንዴት ሊባል ይችላል? እንዴት ሊሆን ይችላል?
ሰቀለችው እንጂ
በጣም ጥሩ እንጂ። ደግሞ እስራኤልስ ምንድን ናት? በደንብ አድርገን እንመልከት እስቲ። እስራኤል ክብሯስ እንዴት ነበረ ብለን ስናይ በኋላ ላይ በደንብ አድርገን እናየዋለን። እና ፀሐይን ተጎናጽፋ ጨረቃን ተጫምታ 12 ከዋክብትን በራሶቿ ላይ ደፍታ የታየችው ምልክት ያላት ኢሳያስ ቀድሞ የገለጣት አማናዊት ምልክት ቅድስት ድንግል መሆኗን ተረድተናል። አሁን እስራኤል ከተባለች እቺ እነሱ እንደሚሉት ማለት ነው በጣም የተቀደሰች እስራኤል ነበረችው ነው አሁን መምህር እንዳሉት። እቺ እኮ የተቀደሰች ናት። ፀሐይን ተጎናጽፋለች፣ ጨረቃን ተጫምታለች፣ ከዋክብትን ደፍታለች። ንጽህናዋን ቅድስናዋን ነው የሚያሳየው። ኢየሩሳሌምማ ራሱ ባለቤቱ ማቴዎስ 23 ላይ ምንድን ነው? ኢየሩሳሌም ኢየሩሳሌም ነቢያትን የምትገል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንድምሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደዱ አልወደደ እንደው ቤታቸው የተፈታ ሆኖ ይቀርላቸዋል ነው ምዝብርትናት እንደው እንኳን ፀሐይን ተጎናጽፋ ጨረቃን ተጫምታ ከዋክብትን ደፍታ ልትታይ ይቅርና ራሷ ባለቤቱ ክርስቶስ ምን አለ ቤታቸው አለ የተፈታ ሆኖ ይቀርላቸዋል በማለት በእውነት የተፈታሽ መሆኗን ራሱ አስቀመጠ። ስለዚህ ሁለቱም አማራጮች አይሆኑም ማለት ነው። አሁን መልአተ ምስጢር ያላቸው ምንድነው? እርሷም ጸንሳ ነበር አለ። መልአኩ ተጸንስ ያላት ማን ነው? ነው ቅድስት ድንግልን ነው። ወንድ ልጅ ወለደች አለ። ወተወልድ ወልደ ያላት ማን ነው? ቅድስት ድንግልን ነው። ከዛ በኋላ አህዛብን በበትረ ስልጣኑ የሚገዛ ተባለው ማን ነው? ራስ ወልደ እግዚአብሔር ኢየሱስ ክርስቶስ ነው ቀድም እንዳየ ነው። ታዲያ ያለ ትርጉሙ ሌላ ትርጉም መስጠት ያስኬዳል ወይ ነው ከገጸ ንባቡ ተነስተን ስንሄድ። ስለዚህ ሌላው እንደው በተጨማሪ ምናነሳው እዚህ ምዕራፍ ላይ ተጠቀሱት ሁሉ ግለሰቦችን በተናጠል የቀረቡ ነገራትን ይገልጣሉ እንጂ በሰው መደብ ወይም በግሩፕ የተጠቀሱ ነገርን አናይም። እዚህ ላይ ምዕራፍ ላይ እስቲ አህዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች ተናጠል ነው ቅድስት ድንግል ናት እንጂ ብዙዎች አይደሉም። ዘንዶ ይለዋል ቅድም ያነበቡ ዘንዶ የተባለው በግልጽ ሰይጣን ነው ዘንዶች አላለም። በጅራቱ የሳበ ወደ ምድር የጣላቸው ሲሶ የሰማይ ከዋክብት የተባሉት ከርሱ ጋር አምጸው እርሱን ተከትለው ወደቁ መላእክት ናቸው ግልጽ ነው። እስራኤል ወይም ቤተክርስቲያን በራእይ መጽሐፍ ወይም በሌላ መጽሐፍ ውስጥ እንደው በብቸኝነት እንጂ በግለሰብ ቡድን ተገለጹ እንጂ በተናጠል የተገለጡ አይደሉም። በሁሉም ማየት እንችላለን ብሉይም ሐዲስም። ለምሳሌ ራእይ 7:9 ላይ የታተሙትን ቁጥር ሰማው ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። ብዙ ነው የገለጠው እንጂ ተናጠል አልገለጠም። እዚህ ላይ ቁጥር 9 ላይ ደግሞ እንደገና ቤተክርስቲያንን ሲገልጣት አንድ እንኳን ሊቆጥራቸው የማይችል ከህዝብ ከነገድ ከወገን ከቋንቋም ሁሉ እጅግ ብዙ ነበሩ ብሎ ምእመናንን ይገልጣል። አብሮነትንም ይገልጣል። ስለዚህ ቤተክርስቲያን የክርስቶስ ሙሽራ ተብላ ብትጠቀስም አንድ ቦታ ላይ አዲስቱ ኢየሩሳሌም ተብላ ተጠቅሳለች እንጂ ከዛ ውጪ ክርስቶስን የወለደች ተብላ አልተጠቀሰም። ስለዚህ ትርጓሜው ማያስኬድ ነው። ሌላው ስለ ሴቷ በራእይ 12 ላይ ሲናገር ታላቅ ምልክት በሰማይ ታየ ይላል። በየትኛውም የመጽሐፍ ቅዱስ ጥቅስ ላይ በታላቅ ምልክት የተገለጠች ማንንም ሴት አናይም ከቅድስት ድንግል በቀር። ቅድም እንደጠቀስኩት ራሱ ኢሳይያስ ራሱ ጌታ ምልክት ይሰጣቸዋል ብሎ ምልክቷ ድንግል እንደሆነች ነው። ድንግል ተጸንሶ ተወልድ ወልደ ድንግል ተጸንሳለች ወንድ ልጅም ተወልዳለች በማለት እንግዲህ በእውነት በሐዲስ ኪዳን ምልክት ኢሳይያስም ቀድሞ ምልክትነቷን የገለጠ ቅድስት ድንግል መሆኗን ያመለክታል። ወንድ ልጅም ወለደች ወተወልድ ወልደ ያለው ተፈጽሟል ማለት ነው።
ግሩም ነው በጣም። ኢየሱስ ክርስቶስ ቅዱስ ነው። ከኃጢአት ጋር ህብረት ስለሌለው ንጹህ ዘር ለራሱ አስቀረ ዓለምን ለማዳን። እስራኤል በዚያ ወቅት ዮሐንስ ማንነታቸውን ሲገልጣቸው የፉኝት ልጆች ናቸው ያላቸው። የፉኝት ልጆች ቅዱሱን ክርስቶስ ሊወልዱ አይችሉም። ስለዚህ እስራኤል አይደለችም ማለት ነው ወላጇ።
ደሙ በእኛና በልጅ ልጅ ይሁን ብለው ራሳቸው ላይ ደም ያዙ ናቸው እንጂ በፀሐይ ጌጥ በጨረቃ ጌጥ በከዋክብት ጌጥ ሊያገጡ አይችሉም
አይገለጡም። ሌላው በሉቃስ ወንጌል ምዕራፍ 2 ቁጥር 27 ላይ ስምዖን የሚባል የእስራኤልን መጽናናት ይጠብቅ የነበረ ጻድቅና ትጉህ ሰው ነበር ይላል። መንፈስ ቅዱስም በእርሱ ላይ ነበር ይላል። ስምዖን ረጅም ዕድሜ እንዲኖር የተደረገበት ምክንያት የኢሳይያስ መጽሐፍ ሲገለብጥ ድንግል የሚለውን ቃል እንዴት ድንግል ጸንሳ ተወልዳለች ይላል። ያ ምልክት አላመን ብሎ ነው አለ በአይነት ያለ ተብሎ እንደ ቅጣት ነው የቆየው። ስለዚህ ጻድቅና ትጉ መንፈስ ቅዱስ በእርሱ ላይ የነበረበት ሰው ክብሯን ያልተረዳው በዚህ ዘመን ያሉ ኃጢአተኞች ወንጌልን እንደ ፖለቲካ አጀንዳ ለመለያ ተቀርጾ የተሰጣቸው እንዴት ያውቃታል ክብሯን? ይሄ የሚያስደንቅ ነገር አይደለም ማለት ነው። ሌላው ቅዱስ ዮሐንስ በራእይ መጽሐፉ ላይ ምጥ የሚል ቃል ጠቅሷል። ክብሬ ግባትና የአምላክ እናት በጊዜ ልደቷ ህማም ተሰምቷት ነበረ የሚሏሉ።
በዚያ ያያይዘው የሚናገሩ ሲመስለኛል። እንግዲህ ቅድስት ድንግል በህቱም ድንግልና ጸንሳ በህቱም ድንግልና ስትወልደው ምጥ ፈጽሞ እንደሌለባት የተናገረ ማን ነው? ኢሳይያስ ነው። ኢሳይያስ በምዕራፍ 66 ቁጥር 7 ላይ ሳታምጥ ወለደች፣ ምጥም ሳያገኛት ወንድ ልጅን ወለደች ይላል። በቃ ከተመ። ሳታምጥ ወለደች፣ ምጥም ሳያገኛት ወንድ ልጅን ወለደች ይላል። ህማመ ወሊድ እንደሌለባት ራሱ ከአዳም ጎን መረዳት እንችላለን። እግዚአብሔር ከአዳም ጎን አንድ አጽም ነስቶ ሔዋንን ሲፈጥር ሁለት ነገሮች አሉ። አንድ፣ አዳም አካል አልጎደለው፣ ስጋ መላበት ይላል፣ የጎደለው አካል የለም። ሁለተኛ፣ ህመም አልተሰማው። ሁለቱም ነገሮች ወደፊት ሊገለጥ ላለው ለዳግማዊ አዳም ነጸብራቅ ሆነው የተቀመጡ ነበሩ። አንደኛ ቅዱስ ቄርሎስ ምን ይላል? በከመ ይሐጽ አጽመ ገብሁ ለአዳም ድህረ ጸአተ ሔዋን እምኔሁ ከማሁ ይሐጽ ማኅተመ ድንግልናሃ ለድንግል አመ ወለደቶ ለአበ አዳም በስጋዌሁ። ቀድሞ አዳም ሔዋንን ሲያስገኝ ህማም እንዳልተሰማው የአዳምን ፈጣሪ ቅድስት ድንግል በወለደች ጊዜ ህማመ ወሊድ ማኅተመ ድንግልናው አልጎደለም ካለ በኋላ ወበከመ ይሕመሞ ለአዳም ሶበ ተነቅል አጽመ ገብሁ ከማሁ ይረከባ ህማመ ወሊድ ለእመ አምላክ ገሊላዊት ይላል። አዳም ሔዋንን ሲያስገኝ ምንም አይነት ህመም እንዳላገኘው ገሊላዊት ቅድስት ድንግል አካላዊ ቃል ወልደ እግዚአብሔር ክርስቶስን በወለደች ጊዜ ከማሁ ይረከባ ህማመ ወሊድ የወሊድ ህማምም አላገኛትም ይላል። ታዲያ ምጥ ተብሎ የተጠቀሰው የዮሐንስ ነገር ራእይ ነው፣ ምሳሌና ምስጢራዊ ፍቺ ያለው በመሆኑ ጠንቅቀን ማየት ይገባናል። ምክንያቱም መጽሐፍ ቅዱስ ከአንዱ ክፍል ከኢሳይያስ ከዮሐንስ የሚቃረን ሆኖ አይደለም። እንግዲህ ቅድስት ድንግል ጌታን በጸነሰችው ጊዜ አይሁድ በመጠራጠር ማየ ዘለፋን አጠጥተዋታል። የደረሰባት መከራ ቀላል አይደለም። ሁለተኛ ደግሞ የእርሷን የጽንስ ነገርና የእሷን ነገር አረጋዊ ዮሴፍ ተጠራጥሮ መልአኩ እስኪነግረው ድረስ ከእሷ ለመለየት አስቦ ነበረ። መኑ ቀረጽ አክናፈ ድንግልናኪ እማ በመኑ ጸነስኪ እያለ የጠይቃት ነበረ። እና ይጥርጥሩ አሳዝኗታል። ሐዘኗን እንደምጥ ቆጥሮ የተናገረው እንጂ የአምላክ እናት በቁሙ ያማጠችውን አይደለችም። ምክንያቱም የወለደችው ሩቅ ብእሲ አይደለም፣ ተርታ ሰው አይደለም፣ የባህሪ አምላክ ነው። ሐዘን እንደ ምጥ ይቆጠራል። ማየዘለፋዋን ያጠጧት፣ በተለይ አረጋዊ ዮሴፍ ሊለያት የነበረው ያ ሁሉ ስጋት እንደ ምጥ ተቆጥሯል። ይሄ አገላለጽ በመጽሐፍ ቅዱስ ላይ በብዙ ስፍራዎች ላይ ተገልጦ በምሳሌ የምናየው እውነት ነው። በተለይ መጽሐፍ ቅዱስ እነዚህን ነገሮች ሁሉ በዝርዝር ያስረዳናል። በተለይ ቅዱስ ጳውሎስ በገላትያ 4:19 ላይ ልጆቼ ሆይ አለ ክርስቶስ በእናንተ እስኪሳል ድረስ ዳግመኛም ስለ እናንተ ምጥ ይዞኛል አለ። ይህ መጽሐፍ ቅዱስ አገላለጽ ነው። እንግዲህ የሚማሩት ሰዎች በክርስቶስ እንዲያምኑ የሚያደርገውን ሰፊ ጥረት በምጥ መስሎ ነው የገለጠው። ሰፊ መከራ ወንጌልን እንዲማሩ ወንጌል በልቡናቸው እንዲሳል የሚያደርገው ብርቱ ጥረት በበረሃ በየብስ እየተጓዘ ያ ሁሉ እስኪሳል ድረስ ስለ እናንተ ምጥ ይዞኛል። ጳውሎስ አማጠል እንለው ነው የደረሰበትን ሰፊ መከራ በምጥ መስሎ ስለገለጸው እንጂ። እንደገና በሮሜ 8:22 ላይ ምን ይላል? ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን አለ። ፍጥረት ሁሉ አምጥ ወለደ ማለት ነው። ከምጥ ጋር ይያዛል ማለት ነው። እንግዲህ የእግዚአብሔር ልጆች እንግዲህ ወደ ታላቅ ክብር ወደ ታላቅ ነጻነት ሲሄዱ በምጥ መስሎ እንደገለጠ ራሱ ጳውሎስ እናያለን። በብሉይ ኪዳን ራሱ እነ ኤርምያስ እነ ሆሴዕ እነ ሚክያስ ሁሉ የእስራኤልን የኢየሩሳሌምን ነገር መከራ በምጥ ይመስሉ ነበረ። ለምሳሌ ኤርምያስ 13:21 ላይ ወዳጆችሽ እንዲሆኑ ያስተማርሻቸውን በራስሽ ላይ አለቆች ባደረጋቸው ጊዜ ምን ትያለሽ? እንደ ወላድ ሴት ምጥ አይዝሽም? ምን ይላል? ሀገሪቱን እኮ ምጥ አይዝሽም? ምን ይላታል? ሀገሪቱ በቁሙ አማጠሽ ማለት አይደለም እዚህ ላይ ነው። ሌላው እንደውም ሆሴዕ ይገርማል። የኤፍሬም በደል ታስሯል፣ ኃጢአቱም ተከማችቷል። ምጥ እንደያዛ ሴት ጭንቅ ይመጣበታል። በሚወለድበት ጊዜ በማህፀናፍ ቀጥ ብሎ አይወጣም፣ አይምሮ የሌለው ልጅ ነው ይላል። እና እንግዲህ ይህንን በምጥ መስሎ እንዴት እንደሚያስተምር መከራቸውን ይጽፋል። በመጨረሻ ሚክያስ 4ን ባነሳ አሁንስ ለምን ትጩሃለሽ ይላል። እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነውን ይላታል። አገሪቱ ወይስ መካሪ ስለጠፋብሽ ነውን? የጽዮን ልጅ ሆይ እንደምትወልድ ሴት አምጠሽ ውለጅ ይላታል። አገሪቱ ውለጅ ይላታል። ሀገሪቱ በቁሙ ብላ ማጠሽ ማለት አይደለም። የሚደርስባቸውን መከራ የሚደርስባቸውን ፈተና ደግሞ ጥረታቸውን ድካማቸውን ውጣ ውረዳቸውን ሁሉ መጽሐፍ ቅዱስ በመጥ መስሎ ይገልጻል። ስለዚህ እሷም ጌታን ጽንሳ ሳለ አይሁድ በከንቱ ጽንሳ ለጭጭ ማይዘለፋ ተጠጣ ይያሉ። ሽማግሌ ዮሴፍም ደግሞ ፈርቶ ለራሱ ለያታለው ሲል ይሄ ሁሉ ነገር መልአኩ እስኪያስረዳው ድረስ የደረሱባትን ነገሮች ሁሉ በእውነት በእውነት በመጥ መስሎ ዮሐንስ ገልጾታል እንጂ እመቤታችን እንዳላማጠች ምጥ እንደሌለባት ኢሳይያስ ተናግሯል። ምሳሌው በአዳም ጎን ተናግሯል። በተለይ ደግሞ የወለደችው የባህሪ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ህፃናቱን የሚሰማቸውን እሱን ሳይሰማው ተወለደ አለ ኤፍሬም። እናቶችን የሚሰማቸውን እሷን ሳይሰማት ተወለደ። ርሳሃት የለም ማለት ነው።
ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የቀረበላችሁ በእናታችን ቅድስት ድንግል ማርያም እርገትና ክብር ላይ የምንወያይበት እቅበተ እምነት የተሰኘው መርሐ ግብራችን ነው። ከእኛ ጋር እንድትሆኑ የአክብሮ ግብዣችን ነው። ቀጣዩ ጥያቄ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለ የሚላል። ከዚህ አንጻር የእናታችን ቅድስት ድንግል ማርያም እርገትን እንዴት ነው የሚያዩት?
ይህን ጥያቄ ያነሳሉ። ይህን ጥቅስ በብዛት ሲነሳ ይደመጣል፣ ግን ጥቅሱን ካለማስተዋል ይመስለኛል። ይህ እንግዲህ ለኒቆዲሞስ ነው የተናገረው። ኒቆዲሞስ ደግሞ ከእግዚአብሔር የተላክ መምህር እንደሆንክ እናውቃለን ነው ያለው። ምልውነቱን አልተረዳም። ያን ጊዜ ምልውነቱን ያስረዳው ከሰማይ ከወረደ በቀር አለ ወደ ሰማይ የወጣ የለም። ቀድሞ ወርዷል ማለት ነው። ከዛ ወደ ሰማይ እርሱም በሰማይ የሚኖር የሰው ልጅ ነው አለ። አሁን ባጭር ቁመት በጠባብ ደረት የሚያናግረው ወልደ እግዚአብሔር ምን አለ? እርሱም የሰው ልጅ ነው በሰማይ የሚኖር ይለዋል። ምልውነቱን ነው የገለጸለት ለዚህ ለኒቆዲሞስ። ሌላ ምንም አይደለም። አንደኛ አንድ አካል አንድ ባህሪ መሆኑን፣ ሁለተኛ ደግሞ ምሉ መሆኑን ነው። እና በሌላ አገላለጽ ምንድን ነው እንደው በግዙፍ ስጋ ባጭር ቁመት በጠባብ ደረት ብታየኝ ምሉ ያልሆንኩ እንዳይመስልህ በሰማይ ምሉ ነኝ ሲለው እሱም የሰው ልጅ ነው በሰማይ የሚኖር ነው ያለው። ይሰመርበት። አጠገቡ ከኒቆዲሞስ ጋር ይነጋገራል። ምን ይለዋል? እሱም የሰው ልጅ ነው በሰማይ የሚኖር ይለዋል። ምልአቴን ሳለቅ ሰው ሆኛለሁ ነው የሚለው እንጂ ሌላ አይደለም። ከጥንት መተርጉማን ምን ይላል? አንዱ መተርጉም አካሄዳቸውን አለ ከእግዚአብሔር ጋር ያደረጉ ቅዱሳን ወደ ሰማይ ወጥተዋል አለ። እውነት ነው፣ ወጥተዋል እኮ ሄኖክ ወጥተዋል፣ ኤልያስ ወጥተዋል፣ እዝራሱ ቶይል ወጥተዋል። ወደ ሰማይ ቢወጡም ዓለምን ለማዳን ግን አልወረዱም አለ። ይሄ ነው ልዩነቱ። እሱም ባለቤቱ ምንድን ነው ያለው? ከሰማይ ከወረደ በቀር አስቀድመው መውረዱን የተናገረው። እኛም ከሰማይ ወረዱ ያልናቸው አንዳች አካላት የሉም፣ የወጡ ግን አሉ። እሱ ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም ነው ያለው። እነ ኤልያስ ወጥተዋል፣ እነ ሄኖክ ወጥተዋል፣ እነ እዝራሱ ቶይል ወጥተዋል። ግን ቢወጡም ዓለምን ለማዳን አልወረዱም። እኛ አለ ሊቁ ወደ ሰማይ መውጣት ከፈለግ ለምሳሌ በአሁን ራሱ አውሮፕላን ሳያስፈልገን ወይም መንኮራኩር ሳናበጅ ወደ ሰማይ መውጣት አንችልም። ስለዚህ መውጣት ከፈለግን ደግሞ አጋዥ ያስፈልገናል፣ ረዳት ያስፈልገናል፣ አስወጪ ያስፈልገናል ማለት ነው። ወልደ እግዚአብሔር ኢየሱስ ክርስቶስ ግን ምሉ በኩልሄ ነው። ከሰማይም ወረደ ሲባል መላእክቱን ለቆ ወረደ ማለት አይደለም፣ ምልውነቱ እንዳለ ነው። ይሄ መታወቅ ይገባዋል። ስለዚህ እነዚህ እመቤታችንም ወጣች ብንል ወደ ሰማይ እንደነ ሄኖክ እንደነ ኤልያስ እንደነ እዝራሱ ቶይል በልጇ ስልጣን ወጣች ነው የምንለው እኮ። ከሰማይ ወረደች አላልንም፣ ከምድር ግን ወጣለች። ባለቤቱ እየተናገረ ያለው የወረደው መውረድም መውጣትም ያለው ምሉ የሆነው እኔ ነኝ ነው ያለው። እነዚህ ቅዱሳን ሲወጡ አይተናል፣ ሲወርዱ ግን አላየናቸው። ስለዚህ እሱ ባለቤቱ ማንም ሰው ወደ ሰማይ አይወጣምም አላለም እኮ። መውረድ መውጣት ግን አይችልም። ምክንያቱም ከሰማይ ሰማያት መውረድ የሚችለው ያደረገውም እሱ ኢየሱስ ክርስቶስ ነው፣ ምሉ ኢየሱስ ክርስቶስ ነው። ስለዚህ እነ ሄኖክን ያስወጣ፣ እነ ኤልያስን ያስወጣ፣ እናቱንም አስወጥቷል። እነዚህ ሁሉ ቅዱሳን ግን ከምድር ተገኝተው ከምድር ወደ ሰማይ ወጡ። እኛም ወደ ሰማይ እንነጠቃለን እኮ አለ ጳውሎስ። እንኳን ሌላው ቀርቶ ሁላችን በደመና እንነጠቃለን ይላል። እና ይሄ ጥቅስ ብዙም የሚያስኬድ አይደለም።
ስለ እናታችን ቅድስት ድንግል ማርያም እርገት የጥንት ቤተክርስቲያን ታሪክ ምን ይላል?
በጥንት ቤተክርስቲያን ታሪክ በትውፊቱ ሁሉ የቅድስት ድንግል ማርያም አካላዊ እርገት በደንብ የሚታመን ነው፣ በደንብ የሚታመን ነው። ይሄ እንደው መሰመር አለበት። ቤተክርስቲያናችን ጥንታዊት ናት። ሌሎች እኮ መጽሐፍ ቅዱስ ብቻ ስለያዙ ምን እንደሚረግጡም ጠፍቶባቸዋል። አሁን 12 ሐዋርያትን መረጠ ይላል። ማቴዎስ የት እንደገባ ያቁት፣ ማርቆስ የት እንደገባ ያቁት፣ ጴጥሮስና ጳውሎስም ራሱ እንዴት እንደተሰየፉም ያቁ፣ ምንም ሊያቁም አይችልም። ታዲዮስ የት ገባ ነው እንጃ፣ ሉቃስ የት ገባ ያቁ፣ በርቶሎሚዮስ የት ነው ስሙ ተጠቅሷል፣ የት እንደገባ ያቁ። ምክንያቱም የማቴዎስ ወንጌል ተብሎ ርዕሱን እንኳን የሰጠችው ቤተክርስቲያን እንደሆነች ያቁ። ዝም ብሎ ከሰማይ ወረደ ነገር ነው ይመስላቸው። ስለዚህ የቤተክርስቲያን ትውፊት ያቁም። ግን ከሰባ ዓመተ ምህረት ጀምሮ በክርስቲያኖች ላይ ከነ ኔሮን ቄሳር፣ እነ ትራጃን፣ እነ ማርቆስ አውሬሊየስ፣ እነ ዲዮቅልጥያኖስ፣ እነ መክስሚያኖስ የማያባራ እልቂት ክርስቲያኖች ላይ አድርሰዋል። እንግዲህ በክርስቲያኖች ዘንድ አጽመ ቅዱሳን ከፍተኛ ስፍራ ያለው ነው። በዛ እሳት ውስጥ በዛ ሰይፍ ውስጥ አጽመ ቅዱሳንን ይሰበስቡ ነበር፣ እሳቱን ስለቱን ሳይፈሩ እና አጽማቸውን በክብር አኑረው በወርቅ መጎናጸፊያ አጎናጽፈው እላዩ ላይም ቤተ ክርስቲያን ይሰሩ ነበረ። ያ እንግዲህ ትውፊት አሁን ድረስ ቀጥሎ እንግዲህ ዛሬ ድረስ ስንት የሚጎበኙ የቅዱሳን አጽም አሉ አይደል እንዴ? ሌላው ቱሪስት ይጎበኛቸዋል፣ ሌላው ደግሞ ለበረከት አማኙ ደግሞ ይሄዳል። ለምሳሌ እነ ቅዱስ ጴጥሮስ ሰውነት አለ፣ እነ ቅዱስ ጳውሎስ ሰውነት አለ፣ እነ ቅዱስ ቶማስ አለ፣ እነ ያዕቆብ አለ። አጽማቸው ከጥንት ጀምሮ ተከብሮ ተቀምጦ አሁን ድረስ ይታያል። በየትኛውም በምንኖርባት ፕላኔት በመሬታችን አንድ የእመቤታችን የራሷን ጸጉር የእግሯን ጥፍር አገኘው የምትል ቤተክርስቲያን የለችም። አለኝ የምትል ቤተክርስቲያን የለችም። ልትኖርም አትችልም። ምክንያቱም ቅድስት ድንግል አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት እንዳለ ተነስ ታርጋለች። ምንም ያውም ሰበኑን ነው ለቶማስ የሰጠችው። ሰበኑ በእርግጥ አለ በክብር ተቀምጦ በሶርያ። ሌላው የዓለም ቤተክርስቲያን ታሪክ እንደሚያስረዳም በ400 ዓመተ ምህረት አካባቢ ነክሶ የነበረው ማርሲያን የኢየሩሳሌሙን ጳጳስ በቃ እመቤታችን አካላዊ እርገትን ሰማና እንደ የሆነ ነገር እንኳን ካለ እንደ የቀረ ላክልኝ ሲለው፣ የኢየሩሳሌሙ ጳጳስ ግን ምን ብሎ ነው የጻፈው? አንድ የእርሷ ቅሪት እንኳን የለም ብሎ ስለ እርገቷ ነው የጻፈለት። ይህ እንግዲህ የሚያስረዳ በቤተ ክርስቲያን ታሪክ የተጻፈ ነው። ብዙዎች ደግሞ አስመስለው ለመስራት ሞክረዋል። ለምሳሌ ከፍ ሀገር ጎብኝን ለመሳብ ሲባል አክለሶኩን እንደው አስመስለው ለመስራት የሞከሩ አሉ። ሁሉ ለማመሳሰል የሞከሩ አሉ። መስቀሉ እንዲሁ የተለያየ ነገር አለ በታሪክ እንደምናውቀው። ከጥንት ጀምሮ ግን እስካሁን ድረስ በዓለም የቅድስት ድንግል ሰውነት እኔ ጋር አለ የሚል ማን አለ? ኢየሩሳሌም በል፣ ሮም በል፣ ሲሪያ፣ አርመን፣ በመላው ዓለም የቅድስት ድንግል ማርያም ሰውነት የራስ ጸጉሯ እንኳን አንድ ዘለል አለኝ የሚል አንድ ቤተክርስቲያን የለም።
ሩሲ ጳውሎስ
አለ ዓለም እየጎበኘው ነው። ይሄ ሁሉም ያስረዳን የቅድስት ድንግል አካላዊ እርገት ነው እና በእውነት እስከ ቅርብ ጊዜ ዘመን ድረስ በእርገቷ ላይ በእውነት ምንም አይነት ጥርጣሬን እስከ 16ኛው መቶ ክፍለ ዘመን ድረስ እንደው በእውነት ያነሳም አካል አልነበረም። እንግዲህ እስከ ዛሬ 400 ዓመት ማለት ነው። ለ600 ዓመት ሳይነሳ በዚህ በ400 ዓመት እንግዲህ ያው የህልፈተ ዓለም መቃረቢያ ስለሆነ ብዙዎች የተነሱበት በመሆኑ ያው ሰይጣንም ከስራቱ የተፈታበት በመሆኑ ብዙዎች ይህን ማንሳት ጀመሩ እንጂ 1600 ዓመት ሙሉ አካላዊ እርገቷ እንደተጻፈ ነው። ጥርጣሬ የሚያስቀመጠ በመናፍቃን ዓለም ራሱ ጥርጣሬ ያስቀመጠ እንኳን የለም። ታላላቅ መናፍቃን እንኳን አካላዊ እርገቷን አልካዱም።
በጥንት ሊቃውንት ስለ እናታችን ቅድስት ድንግል ማርያም እርገት ምን ተጻፈ?
በጣም የሚያሳዝነው ነገር ስለ ቅድስት ድንግል ማርያም አካላዊ እርገት የጻፈው ንጉሠ ነገሥት አጼ ዘርዓ ያዕቆብ ነው። በእመቤታችን ተአምር ላይ ብሎ ሲጽፉ ከዚህ የበለጠ ድንቁርና የለም። በጣም
ሌላውን ሳያዩ
በጣም ከባድ ድንቁርና ነው። አሁን መጥተው ቅርብ የስንት ሺህ ዘመን እና አለማንበብን ያሳያል። እና አንዳንዴ ሳንቲሞች ዋጋ ስለሌላቸው ይጮሃሉ የሚል አባባል አለ። እንደዛ አይነት ይመስለኛል። እንግዲህ ስለ ቅድስት ድንግል አካላዊ እርገት ከጥንት ጀምሮ እንደውም ቅድመ ኒቅያ ያሉትን ልጥቀሳቸው ይሻለኛል። ድረ ኒቅያ ብዙ ናቸው። ቅድመ ኒቅያ ከ325 ዓመተ ምህረት በፊት ያሉትን የተጻፉትን መጻሕፍት ስናይ አንደኛ ዮሐንስ የእረፍቷን የእርገቷን ነገር በማየቱ ከነዚህ በተጨማሪ አንድ መጽሐፍ ጽፎ አበርክቷል። ይሄም በቅድመ ኒቅያ መጻሕፍት ጥራዝ ውስጥ አለ። አንቲናይሰን ፋዘርስ ቅጽ 8 ላይ ምን የሚል ነው? ዘ አካውንት ኦፍ ሴንት ጆን ዘ ቴዎሎጂያን ኦፍ ዘ ዶርሚሽን ኦፍ ዘ ሆሊ ማዘር ኦፍ ጎድ ስለ አምላክና ስለ ቅድስት ድንግል ማርያም ፍልሰት ብሎ ይህን የተቀደሰ ታሪክ አስፍሮልናል። እንግዲህ አስቀድሞ ይሄ መጽሐፍ በግሪክ ቋንቋ ነው የተጻፈው፣ በኋላ በሱርስትና በአረብኛ ቋንቋ ተተርጉሟል። ወደ ተለያዩ ቀደምት ቋንቋዎች ሲተረጎም እንግዲህ ይህ መጽሐፍ እንግዲህ ከጽር ወደ እንግሊዘኛ የተመለሰው ነገረ ማርያም በሊቃውንት መጽሐፍ ላይ ወደ አማርኛ መልሼዋለሁ። ይሄ እንግዲህ አንደኛው በጣም ጥንታዊው ዶክመንት ነው የመቤታችን አካላዊ ርገት የሚያስረዳ። ሌላ ሁለተኛው ጌታን ከኒቆዲሞስ ጋር በድርብ በፍታ የገነዘው ከሐዋርያት ጋር አብሮ ያልተለየ ነበርና መቤታችን ስታርፍ ማይቷል፣ በአይኑ ስታርግ ማይቷል። ይሄ እንግዲህ የአርማቲያስ ዮሴፍ ነው። እሱም ጆሴፍ ኦፍ አርማቲያ ዘ ፓሲንግ ኦፍ ዘ ብሌስድ ቨርጅን ሜሪ በሚል ጽሑፍ ጽፏል። ይህ መጽሐፍ እንግዲህ ከላቲን በላቲን በሱርስ በተለያዩ ቋንቋዎች ተተርጉሟል። አንቲናስ ያንፋ ቅድመ ኒቄ የነበሩ አባቶች መጽሐፍ ጥራት 8ኛው ቮሊዩም ቅጽ ላይ የሚገኝ ነው። ሌላው ቁጥሩ ከ72ቱ አርድእት የሆነ ኢቮዲዮስ ጽፏል። በመላው ዓለም የሚታወቅ መጽሐፍ ነው። ኢቮዲዮስ እንግዲህ ከጴጥሮስ በመቀጠል የአንጾኪያ መንበርን የተረከበ ሊቀ ጳጳስ ነው። አውሳቢዮስም በታሪክ መጽሐፉ ለኢቮዲዮስን አንስቶታል። እንግዲህ ሮም ወደ ሮም ሲሄድ የአንጾኪያ ቤተክርስቲያን ጳጳስ አድርጎ ነው ኢቮዲዮስን የሾመው። ከ53 ዓመተ ምህረት እስከ 68 አካባቢ የጳጳስ በመሆን የአንጾኪያ ቀጥሎ አግናጢዮስን ነው የሾመው። እሱ በአይኑ ስለተመለከተ የቅድስት ድንግል ማርያም ህልፈትና ህይወት የሚል ድንቅ መጽሐፍ ጽፏል። ይሄ እንግዲህ ከ72ቱ አርድእት አንዱ ኢቮዲዮስ የጻፈው ነው። ቀጥሎ እንግዲህ በ180 ዓመተ ምህረት ላይ የነበረው ሚሊቶ ሲምርና አጠገብ የሳርዴስ ጳጳስ የነበረው እሱ ምዕራብ አናቶሊያ አካባቢ የነበረው ሚሊቶ እንደዚሁ በተመሳሳይ መልኩ ጽፏል። የእሱ የጻፈውን እነ ጄሮም እና ኦሳቢዮስ ሁሉ ጽፈውት እናገኛለን። እና እንግዲህ ቅድመ ኒቂያ የነበሩት እንጂ ድህረ ኒቂያ እና ያዕቆብ ዘስሩግን መጥቀስ እና ዮሐንስ ዘደማስቆ እና ኤፍሬምን መጥቀስ ይቻላል። ግን ቅድመ ኒቂያ ራሱ በእነዚህ አባቶች የቅድስት ድንግል ማርያም አካላዊ እርገት በደንብ አድርጎ ተጽፎ በሁሉም አብያተ ክርስቲያናት ሲነበብ ሲተረጎም ትምህርቱ ሲሰጥ እንደነበረ እንግዲህ ያሳያል።
በ16ኛው ክፍለ ዘመን የተነሳው ሪፎርሜሽን አሁን እዚህ 20ኛው ክፍለ ዘመን ጋር ካለው ሪፎርሜሽን ጋር በአስተምህሮ በጣም ብዙ ይለያያል። በብዙ ነገሮች ልዩነት አላቸው። በመጀመሪያው ላይ ተነስቶ የነበሩት ፕሮቴስታንቶች ስለ እናታችን ድንግል ማርያም እርገት ምን አሉ?
አንድ ሰው በአንድ መስመር ሲጓዝ ያንን ዶክትሪን ጠንቅቆ ማወቅ አለበት። ቢያንስ በዛ ዙሪያ የተጻፉትን መጻሕፍት ሁሉ ጠልቆ መመርመር ይገባዋል። እንደው አሁን ብሎ የተረታ ባላጋራ ከስሩ የተነቀለ ወይራ እንዲሉ መቼም ለምስክር ማምጣት እንጂ መጥቀስ ፈልጌ አይደለም። በመሰረታዊ ነገሩ ለእኛ ምስክር ሊሆኑ አይችሉም። ለእኛ እነ አፈወርቅ፣ እነ ጎርጎሬዎስ፣ እነ ቄርሎስ እንጂ እንደው ለማንሳት ከተፈለገ ንጽህናዋን ቅድስናዋን ሁሉ ጽፈዋል። ሉተር ማንሳት ከተፈለገ ለምሳሌ እንኳን አንድ እንኳን ከነሱ ከጥንቶቹ ከመስራቶቹ ደፍረው የቅድስት ድንግልን አካላዊ እርገት ነቅፎ የጻፉ የሉም። እንደው አንዱን እንኳን ላንሳ፣ ሄንሪች ቡሊንገር ታዋቂ ሪፎርሚስት ማለት ነው፣ በ1539 አካባቢ የነበረው በተለይ ጣዖታትን ተቃውሞ አንድ መጽሐፍ ጽፏል። መጽሐፉን ሁላችንም አንብበነዋል፣ ሊያስረዳ ስለሚችል ነው። ኤልያስ አለ በስጋና በነፍስ ሳለ በእሳት ሰረገላ ወደ ሰማይ ወጣ፣ በእርሱ ስም በተሰየሙ በአንዳቸውን ቤተ ክርስቲያን አልተቀበረም። ይህም ዘላለማዊነት እግዚአብሔር ለሚያምኑት ለነቢያቱ ድንቅና ለማይነጻጸሩ ፍጡራን እግዚአብሔር እንዳዘጋጀ ያሳውቀናል ካለ በኋላ በዚህ ምክንያት አለ የአምላክ እናት የመንፈስ ቅዱስ መቅደስ ተከታዮቹ እንደ ባነበቡት ትላለው እንደ አያነቡትም እንጂ አያውቁትም። የአምላክ እናት የመንፈስ ቅዱስ መቅደስ አካሏ ንጹህና ኃጢአት አልባ የሆነው ድንግል ማርያም ንጹህ የተቀደሰ ሰውነቷ በመላእክ ታጅቦ ወደ ሰማይ እንዳረገ እናምናለን ይላል። ገጽ 89 197 198 ሁሉ ነው። ኃጢአት አልባ የሆነው የተቀደሰ ሰውነቷ በመላእክ ታጅቦ ወደ ሰማይ እንዳረገ እናምናለን ያሉት። እንግዲህ
እሺ ለተመረካቾቻችን ስሙን ጥቀሱ። ጻፊ ማን ነበር?
ቡሊንገር ነው። ሄንሪሽ ቡሊንገር በጣም ከነ ሉተር ጋር ነበር። በጣም እንግዲህ በዛ ዘመን ቱሪያን ላይ በጣም ብዙ መጽሐፍ የጻፉ በጊዜው የነበሩ ሪፎርመሮች ናቸውና ቢያንስ መስራቹን ማወቅ ጠንቅቆ ያስፈልጋል።
የቅድስት ድንግል ማርያምን በዓለ እርገት የሚያከብሩ ሀገራት እነማን ናቸው?
ቅድሚያ ኢትዮጵያ መሆን ነበረባት፣ ግን ያሳዝናል። እንግዲህ ምናልባት ይከበር እንደነበረ ይነገራል። ግን አሁን በአለም አቀፍ ደረጃ የመቤታችን ርገት በብሔራዊ በዓል ደረጃ የሚያከብሩ በጣም በርካታ ሀገራት አሉ። በጣም እነ ኦስትሪያ፣ እነ ቤልጅየም፣ እነ አንዶራ፣ እነ ቺሊ፣ እነ ኮሎምቢያ፣ እነ ክሮሺያ፣ ኢኳዶር፣ እነ ፈረንሳይ፣ እነ ግሪክ፣ ሊባኖስ፣ ጣሊያን፣ ማልታ ይቻለሁ። በቃ በዓሏ ሲከበር ብሔራዊ በዓል እንደውም ያ በዓል ቤቱ ሰው በደስታ ስለአከበረው መንግስት ደብል ነው የሚከፍለው። የሚገርም ነው። እኛ ሀገር ቦነስ ይከፍላል። ያየሁትን በአይኔ ያየሁት ነው። ማልታ፣ ስሎቬኒያ፣ እነ ፖላንድ፣ እነ ፖርቹጋል፣ ሩማኒያ፣ ቺሊ፣ ሳይፕረስ፣ ሃይቲ፣ ሴኔጋል፣ ስሎቬኒያ፣ እነ ስፔን፣ ካሜሩን፣ እነ ጋቦን፣ እነ ሩዋንዳ፣ ብሩንዲ፣ ሴኔጋል፣ ቶጎ፣ ኮትዲቯር፣ ማዳጋስካር እና ሌሎች በርካታ የዓለም ሀገራት እንደሚያከብሩ ብሔራዊ በዓል አድርገው ያከብራሉ። ብሔራዊ በዓል አድርገው ያከብራሉ፣ ያስባሉ። እንግዲህ ምናልባት መምህር አስተያየት ሊሰጡበት ይችላል። እኛስ የሚለው ነገር ሁሌ ልናስብበት የሚገባ ይመስለኛል። እስከ አጼ ኃይለ ሥላሴ ዘመን እንደሚከበር ትልቅ አባቶች በዛ ዘመን የነበሩት ይናገራሉ። ከደርግ ወዲህ ግን ቆሟል። ይሄ በጣም ሊያሳዝነን ይገባል። እንግዲህ የቤተ ክርስቲያን አባቶችም መጪው ትውልድ በዚህ ዘመን ደግሞ ምን ሰራላችሁ ምን አስረከባችሁ ብሎ እንትን እንዳይለን ቢያንስ ደግሞ ከሚመለከታቸው የመንግስት አካላት ጋር በመነጋገር ብሔራዊ በዓል ተደርጎ መከበር እንዳለበት ይስማኛል። ምክንያቱም ከዚህ ጋር ተያይዞ ደግሞ የሚከበሩ ሀገራዊ በዓላት አሉና አሸንዳ፣ ነሻደይ በሀገር መንግስት ደረጃም ከፍተኛ ዕውቅና እየተሰጣቸው ናቸው። ስለዚህ ሀገራዊ ፋይዳም አለው፣ ባህላዊ እሴትም አለው፣ ሃይማኖታዊ አስተምህሮ አለው። ከዚህ ጋር ተሰናስለው የሚሆኑ ስለሆነ ምእመናንም በሱባኤ ቆይተው ቀጥታ ወደ ስራ ሳይሆን እለቱን በምስጋና እንዲያከብሩ፣ በሀገር ደረጃ መንግስትም እያከበራቸው ያሉት እነዚህ ታላላቅ በዓላትም ከዚህ ጋር ተሰናስለው ታሪካቸው የተያያዘ በመሆኑ የእመቤታችን እርገትም የሚያስተምሩ በመሆናቸው በትውፊት በእውነት እንደው ብናስብበትና አባቶቻችንም ደግሞ ለሚመለከታቸው አካላት ቢያሳውቁ መልካም ይመስለኛል። ምክንያቱም እመቤታችን የርስት ሀገር ከመሆኗ አንጻር
በሀገር ደረጃ ደግሞ ሊሆን የሚችለው ቅዱስ ሲኖዶስ ይህን ሀሳብ ለመንግስት ገልጦ የክረምቱ መውጫ በር ላይ ነው ያለ ነው። ሰውን በሀሳብ በፍቅር በተለያየ ነገር ምክር የሚሰጥበት መሆኑን አስቦ እንደ ብሔራዊ በዓል እንዲያከብር የቅዱስ ሲኖዶስና የቅዱስ ፓትርያርኩ ማሳሰቢያ ይጠበቃል። ሳምንቱ የሰላምና የጤና እንዲሆንላችሁ በመመኘት የዕለቱን መርሃ ግብራችን እዚህ ላይ ስናጠናቅቅ ቀሪዎቹን ዝግጅቶች እንድትከታተሉን በአክብሮት በመጋበዝ ነው።